The Voice of America.
አመሰግናለሁ። በቅድሚያ ኮሎኔል ወሰንየለህ ሁነኛው፣ እስቲ ስለናንተ ሰራተኞች ጥቂት ይንገሩኝ። አሁን ዛሬ በቁጥጥር ስር ውለዋል የተባሉ ወደ 11 ሰዎች እንዳሉ ሰምቻለሁኝና፣ አንደኛ ምን ያህል እውነት ነው ይሄ? ሁለተኛ ለምንድን ነው የታሰሩት?
እኔም በቁጥጥር ስር መዋላቸውን ሰምቻለሁ። ያው እንደሚታወቀው ባለፈው ሰኞ ጀምሮ የአየር ክልሉን በመዝጋት ስራ አቁመው ነበረ። እንዲመለሱ የተለያየ ጥረት ተደርጓል። ሲመለሱ ያው በግልጽ እንደሚታወቀው አንድ ወደባችንን ነው ዘግተው የሄዱት። ስለዚህ ይቅርታ ብለው መንግስትና ህዝብን ይቅርታ ብለው እንዲመለሱ ብዙ ጥረት ቢደረግም አብዛኛው ሰራተኛ ይሄንን አድርጎ የተሰራው ስራ ትክክል አለመሆኑን ቢያምንም፣ ጥቂት ሰዎች ግን አንደኛ ሰራተኛው ወደ ስራው ይቅርታ ብሎ እንዳይመለስ በጣም ግፊት እንደሚያደርጉ እናውቅ ነበረ። ሁለተኛ ያው እንደሚታየው በተለያዩ ሚዲያዎች የተለያየ ዘዴ በመጠቀም የኢትዮጵያ አየር ክልል አደጋ ላይ እንደሆነ በተለያየ ቦታ ህዝብ እንዲያውቀው ዓለም እንዲያውቀው ይገፋሉ። ይሄ በቀጥታ የሀገሪቷን የአየር ክልል አደጋ ነው ብሎ ዘመቻ ማድረግ እጅግ በጣም ያሳፍር፣ እጅግ በጣም ትክክል ያልሆነ ስራ ነው። ምክንያቱም ጥያቄ የደሞዝ ጥያቄ ከሆነ ጥያቄው ሌሎች ጥቅማ ጥቅም ከሆነ ከዚህ ጋር የሚገናኝ ነገር የለም። ምክንያቱም ወደ ስራ ገብተው የአየር ክልሉ እንዳይዘጋ ያደረጉትን ሰዎች በጣም በጣም ሞራል በሚነካ መልኩ የማቅረብ ሁኔታም አለ። ስለዚህ እነዚህ ተወሰኑ ጥቂት ሰዎች በቁጥር በጣም ጥቂት ናቸው፣ ከአጠቃላዩ ስናየው የሚሰሩ ስራ እጅግ እጅግ በእኔ እምነት ትክክል ያልሆነ የሚያስጠይቅም ነው። ከዚህ አኳያ እኛም ለሚመለከተው አካል ይሄ ነገር ትክክል አለመሆኑን ተደጋጋሚ አቤት እያለንም እንግዲህ ከዛ አኳያ የሚመለከተው አካል በቁጥጥር ስር አውሏቸው ሊሆን ይችላል። እንግዲህ እንደየፈጸሙት በተለይም የኢትዮጵያን የአየር ክልል አደጋ ነው ብሎ ዘመቻ መዝመት እኔ ፍትሐዊም ትክክልም አይመስለኝም። ሰው ጥያቄውን በቃ እንደ ጥያቄው አድርጎ መውሰድ ይችላል፣ ይሄ ነው ጥያቄ ብሎ ግን ከዛ ያለፈ እየወጡ በቃ ሁኔታዎችን ማበለሻሸት እኔ ተገቢም ትክክልም አይመስለኝም። ከዚህ አኳያ ይመስለኛል።
ኮሎኔል ወሰንየለህ፣ እርስዎ የመስሪያ ቤቱ ኃላፊ ኖት፣ ዳይሬክተር ጀኔራል ኖት፣ የኢትዮጵያ ሲቪል አቪዬሽን ባለስልጣን እና እነዚህን ሰዎች ማን እንዳሳሰራቸው አያውቁም ማለት ነው እርስዎ?
ነው እኛ እኮ አቤት ብለናል አልኩ። እኛ ለሚመለከተው እኛ መቼም እንደ ሲቪል አቪዬሽን ባለስልጣን እኛ ማሰር አንችልም፣ ግን ወንጀል እየሰሩ መሆኑን ከህግ ውጭ እየተሰራ መሆኑን ለየሚመለከተው አካል አቤት ብለናል። እንግዲህ የቁጥጥር ስር ያሉት ከዚህ አኳያ ነው ማለት ነው። ምክንያቱም እኛም እናይ ነበረ፣ በየፌስቡኩ በየተለያየ ሚዲያ ላይ እናይ ነበረ ምን አይነት አንደኛ እንግዲህ ይሄ ነገር እንደሚታወቀው የኢትዮጵያ አየር መንገድን የሚፎካከሩ አየር መንገዶች ምን ያህል ከዚህ እንደሚጠቀሙ ግልጽ ነው። ምክንያቱም የኢትዮጵያ አየር ክልል ደህንነቱ ያልተጠበቀ ነው ብሎ ዘመቻ መዝመት በኢትዮጵያ አየር መንገድ የሚሳፈሩ ወይም በኢትዮጵያ አየር ክልል ላይ የሚያልፉ እንዳያልፉ ማድረግ ማለት ነው። ግልጽ ነው፣ ምንም ወዲያ ወዲህ የሚያሰኝ አይደለም። ከዚህ አኳያ እኛ ለሚመለከተው እኛ ያው የህግ የሚያስከበር እንትናችን አቤት ማለት ነው፣ አቤት ብለናል። በየቦታው ለሚመለከተው አካል በሙሉ አቤት ብለናል።
የህግ አካላትንም ጨምሮ ፖሊስና የመሳሰሉትን ጨምሮ ነው አቤት ብለናል የሚሉኝ?
አዎ አዎ፣ ወደ ፖሊስም ወደ ሁሉም አቤት ብለናል። ምክንያቱም አንድ ሳምንት ሙሉ አንደኛ የትም ሀገር አየር ክልልን ዘግቶ ቁጭ ማለት እኔ ትክክልም መስሎ አይሰማኝም፣ ትክክል አይደለም።
እሱ አንድ ነገር ነው አሁን እየነገሩኝ ያሉት ነገር። ነገር ግን የኢትዮጵያ ሲቪል አቪዬሽን ባለስልጣን በህግ ክፍሉ ወይም በነገረ ፈጅም ይሁን በማንም ያስገባው ይፋ ጥያቄ አለ እነዚህ ሰዎች በቁጥጥር ስር እንዲውሉለት ወይም በህግ እንዲጠየቁለት?
በዛ የይፋ ጥያቄ ሳይሆን በየቦታው የሀገሪቷን ኢሜጅ የሀገሪቷን የአየር ትራንስፖርት የሚጎዳ ተግባር እየፈጸሙ መሆኑን ከኛ በላይ ላሉ አካሎች ለሌሎችም የሚመለከታቸዋል ብለን የምናስባቸው አካሎች አቤት ብለናል። በተለያየ መልኩ አቤት ብለናል። ከዚያ አኳያም ህግ የማስከበር የሀገሪቷን ጸጥታ የማስከበር ኃላፊነት ያለባቸው አካሎች የራሳቸውን እርምጃ ይወስዳሉ። ነገር ተነጎዳ ብንጠየቅ ክስ መመስረት ካለብን ክስ መሰረታለን።
ምን እንዲያደርጉላችሁ ነው አቤት ያላችሁት ኮሎኔል?
አንደኛ በቃ በተለያዩ አካሎች መሰለም በአቪዬሽን ኢንዱስትሪው ላይ ለተለያዩ የአቪዬሽን ኢንዱስትሪ አካሎች ማህበራት ትክክል ያልሆነ ነገር ተላልፏል። ለምሳሌ የኢትዮጵያ ኤርስፔስ በአደጋ ላይ ነው የሚል ኢትዮጵያ ሲቪል አቪዬሽን የሚያወጣቸው መግለጫዎች የሚሰጡ መግለጫዎች የሐሰት ናቸው የሚል ለየቦታው ልከዋል። ይሄን በየተለያየ ሚዲያ ላይ አይተነዋል። አንደኛ እኛ ውሸት ነገር ምንም አልተናገርንም። አየር ክልሉ ላይ የደረሰ ችግር ማነበረም የኢትዮጵያ አየር መንገድም ምንም የገጠመው ሌሎችም በኢትዮጵያ አየር ክልል አቋርጦ የሚያርፉም ሆነ ኢትዮጵያ ውስጥ የሚያርፉ ሌሎች ኦፕሬተሮች ወይም አየር መንገዶች የደረሰባቸው ምንም ነገር የለም። ነገር ግን ከፍተኛ ችግር እንደተፈጠረ አድርጎ እዛ ላይ ማቅረቡ በራሱ እኔ ከፍተኛ ወንጀል ነው ብዬ ነው የማስበው። ምክንያቱም ባልተረጋገጠ ነገር የአየር ትራንስፖርት ተጠቃሚው ማደናገር ነው። ይህ በተዘዋዋሪ የሆነ በቀጥታ የሀገሪቷን አየር ትራንስፖርት ይጎዳል። ይህ ወንጀል ነው። ምክንያቱም በተረጋገጠ ነገር መናገር ትክክል ነው። ባልተረጋገጠ ነገር፣ ባልታየ ኢንቨስቲጌት ባልተደረገ ነገር ወደዚህ አይነት እንትን መደምደሚያ መድረስ ግን አግባብም ትክክልም አይደለም።
ለመሆኑ በኢትዮጵያ ሲቪል አቪዬሽን ባለስልጣን አሰራርም ይሁን በኢትዮጵያ የሲቪል ሰርቪስ አሰራር ውስጥ ስራዬን አቁም ያለሁ ማለት ወይም ስራዬን በፍቃዴ ለቅቅ ያለሁ ማለት ጥፋት ነው እንዴ ኮሎኔል?
እኔ እስከሚገባኝ ነው አንድ ሰው ስራዬን ለቅቅ ያለሁ ማለት ይችላል። ግን ሁሉም ስራ እንዲለቅ ማስተባበርና በአንድ ጊዜ ሰዎች ስራቸውን አቁመው ህዝቡ እንዲጎዳ ማድረግ እኔ ተገቢም ትክክል አይመስለኝም። ስራ ማቆም ማንም ሰው እንደ ግሉ ይችላል። በማስተባበር ግን ሌሎች ለምሳሌ ያህል ወደ ስራ ስንመለስ ሲሉ በማስፈራራት ከተመለሳችሁ አንደኛ ከሶሻል እንትናችሁ እናገላችኋለን፣ ሁለተኛ ሌላም ጉዳት እናደርሰባችኋለን ብሎ ሰው ማስተባበር የሚቻል አይመስለኝም። አግባብም አይደለም።
ኮሎኔል፣ አሁን ይሄ የሚሰጡኝ እንግዲህ የእርስዎን የግልዎን ግምገማ ነው። ከዛ በተረፈ ግን በህግ ሰነዶችም ላይ ይሁን በህብረት ስምምነት ደረጃም ይሁን የህብረት ስምምነት ካለ እና ሌሎችም በጽሁፍ የሰፈሩና ይሄንን ማስተባበር የሚባለውን ነገር ጨምሮ ጥፋት ሊያደርጉ የሚችሉ ወይም በጥፋትነት ሊያሳዩ በወንጀልነት ሊያሳዩ የሚችሉ ሰነዶች ወይም አሰራሮች አሉ እርሱ የሚያውቋቸው ኮሎኔል?
ለምሳሌ አንድ በቀላሉ ለመናገር የሲቪል ሰርቫንቱ አዋጅ ወይም የሲቪል ሰርቪሱ አዋጅ የከባድ ጥፋት ከሚላቸው አንዱ ሌሎች ስራ እንዳይሰሩ ማወክ ወይም ሌሎች ሰዎች እንዳይሰሩ ማስተባበር ወይም ማወክ እንደ ከፍተኛ ወንጀል ወይም ጥፋት ይቆጠራል ይላል። ይሄ ራሱ አንድ የክስ መነሻ ወይም ወንጀል ነው ማለት ነው።
አድማ መምታት ጥፋት ነው።
በአዋጅ የሲቪል ሰርቪሱ የሚተዳደርበት አዋጅ ማለት ነው።
አድማ መምታት ጥፋት ነው። በዛ መሰረት ወይም አድማ መትቻለሁ
አድማ የሚል በቀጥታ ሌሎችን ማስተባበርና ስራ እንዳይሰሩ ማወቅ ማስተባበር ስራ እንዳይሰሩ ያውም እንግዲህ እኔ እስከሚገባኝ ድረስ በአሰሪና ሰራተኛ አዋጅ ውስጥ እንደሰማሁት አላነበብኩም በቀጥታ ለህዝብ አገልግሎት የሚሉ አገልግሎት ሰጪዎች የስራ ማቆም ማድረግ የተከለከለ ነው የሚል አለ። ስለዚህ አሁን እየተደረገ ያለው ስራ ማቆም ለህዝብ አገልግሎት የሚውል እንደ አቪዬሽን ኢንዱስትሪ አይነቱ ማለትም የአየር ትራንስፖርቱ ሙሉ በሙሉ በአጋጣሚ ሆኖ የኢትዮጵያ አየር ክልል አልተዘጋም እንጂ ቢዘጋ ኖሮ በሀገሪቱ ላይ ሊደርስ የሚችለው ችግር በጣም በጣም ሰፊ እንደሚሆን ምንም አያጠራጥርም። ምክንያቱም ባለፈው ለመግለጽ እንደሞከርኩት አንድ ወደብ ይሄ ነው። ስለዚህ እኔ
ኮሎኔል ወሰን የለህ ይሄ ችግር ባለፈው ጊዜም እንደገለጹልኝ እርስዎ የዚያ መስሪያ ቤት ኃላፊ ሆነው ዳይሬክተር ጀነራል ሆነው ባሉበት ዘመን ሁሉ የነበረ ችግር ነው። ላለፉት 7 ዓመታትም ተነስቶ የነበረ ጥያቄ በጥናት ላይ ነው እየተባለ የቆየ እነሱን በተደጋጋሚ ሲያነሱት የሰነበተ ጥያቄ ነው። ከዚህ ከተራዘመ ጊዜ በኋላ ነው እንግዲህ እነዚህ ሰዎች ስራ ማቆማቸውን ወይም ስራ በፍቃዳቸው ካለፈው ሰኞ ጀምሮ መልቀቃቸውን የተናገሩት። እንደነገሩኝ ጥቂት ናቸው ብለውኛል። ነገር ግን 74 ሰራተኞች እንደሆኑ ነው በፊርማ ጥያቄያቸውን ያስገቡት ባለፈውም ጊዜ ያሳወቁኝ። ካላችሁ ኃይል ግማሹ ማለት ነው። አንደኛ ይሄ ጥቂት ነው ይባላል ወይ? ሁለተኛ ጥያቄያቸው አግባብ አይደለም የሚል እምነት አሉት ወይ እርስዎ እንደ ዳይሬክተር ጀነራል የኢትዮጵያ ሲቪል አቪዬሽን ባለስልጣን?
በነገራችን ላይ ይሄ ለ7 ዓመት የቆየ ጥያቄ ነው ምናምን የሚለውን የደሞዝ ጥያቄ በየጊዜው ይነሳል። ባለፈው ለመግለጽ እንደሞከርኩት በ2003 ዓ.ም 300% መገስ ጨምሯል። ስለዚህ ተመልሷል ማለት ነው። በወቅቱ የአንድ የሲቪል ሰርቪስ ሰርቫንት ደሞዝ የሚጨምረው የራሱ ተርሞች አሉት። እንግዲህ የተወሰነ ጊዜ ዘግይቶ ሊሆን ይችላል። አሁን ጥያቄውም ያው በየጊዜው መጠየቅ አለበት። እኔ መጠየቅም መብት ነው። ሁለተኛ መብት ሆኖ ያለ አስገድዶ ወይም ይሄን ካላደረክልኝ አየር ክልሉን ዘጋለሁ ብሎ ስራ ማቆም ካልሆነ በስተቀር ጥያቄ መጠየቁን የተፈቀደ ነው። እየጠየቁም ከርመዋል። ለዚህ የዚህ አይነት ጥያቄ በዚህ 7 አመት ሳይሆን እኔም እዚህ ዳይሬክተር ጀነራል ሆኜ ሳልመደብም የዚህ አይነት ጥያቄ ጠይቃሉ ጠይቀዋል
ነበር ኮሎኔል። ከዛ በፊትም ያስተዳደር በደል ሁሉ ነበረብን፣ የመብቶች ጥያቄዎች ሁሉ አለን እያሉ የሚያነሷቸው ጥያቄዎች ነበሩ። በነገራችን ላይ እርሶ የፈጠሩት ችግር ነው ማለቴ ሳይሆን በእርሶ የሥራ ዘመን ሁሉ ያልተፈታ ችግር ነው ለማለት ፈልጌ ነው።
አዎ፣ በእኔ ከስራ ከገባ ወዳ በአብዛኛው ጊዜ እንደዚህ አይነት ጥያቄ በየጊዜው የሚነሳ አይደለም። እኔ ስመጣ ወደ መስሪያ ቤቱም ዋና የመጣሁበት ምክንያት እነዚሁ ሰዎች የዚህ አይነት ጥያቄ አንስተው በጣም ችግር ፈጥረው የነበሩትን አመራሮች በፍጹም በቃ ተማረው የሚደርሱበት ደረጃ በመድረሱ ነው። ያው ከዛ በፊትም ረጅም ላለ ጊዜም እንደዚህ አይነት ነገሮች አሉ። ያው የተለመደ ነገር ነው እዛ ሰፈር። እኔው እኔ ከመጣሁ ወዲያ ይሄ ጥያቄ በጣም በሰፊው የተነሳው በ2002 ዓመተ ምህረት ነው። ያው መንግስት 2003 ላይ ጨመረ ብያለሁ። ከዛ ወዲህ ጥያቄ አልነበረም። ነገር ግን ይሄ መልካም አስተዳደር ችግር የሚባለው በየምናደርገው ስብሰባ በየጊዜው እንሰበሰባለን፣ ይሄ ነው የሚባል ተጨባጭ ነገር የሚቀርብ አልሰማም አላየሁም። የሚያነሱት ጥያቄ ከጥቅማ ጥቅም የሚያነሱት ጥያቄ በጣም ትንሽ ነገር ነው። ግን ይሄ አሁን መልካም አስተዳደር ችግር አለብን የሚባለው ብዙ ጊዜ የጆሮ ይስባል ተብሎ ስለሚታመን፣ አሁን ለምሳሌ በቅርቡ ይሄ አድማ ከመደረጉ በፊት ተደጋጋሚ ስብሰባ አድርገናል። አንድም የመልካም አስተዳደር ጥያቄ ተብሎ አልተነሳም። የሚነሳው ደሞዝ ነው። ደሞዝ ጭማሪ መጠየቅ ደግሞ በእኔ እምነት ተጨማሪ ነገር መጠየቅ እንጂ የመልካም አስተዳደር የተሰጠው መብት ተነፍጎ አይደለም። እንደዛ ከሆነ ደሞዝ የጠየቀ በሙሉ የመልካም አስተዳደር ችግር ደርሶበታል ማለት አይደለም፣ ሊሆንም አይገባም። ስለዚህ በእኔ እምነት አሁን መጨረሻ የመልካም አስተዳደር ጥያቄ የሚለው በጣም ገዝፎ የመጣው የ1000%ቱ አግባብ አይደለም የሚል የሁሉም ሕዝብ አስተያየት ሲበዛ ወደ ጥያቄውን ወደ መልካም አስተዳደር ማዞሩ የተሻለ ነው ብሎ ያመኑ ይመስለኛል። ቅድም ጥቂት ያልኩት 20 ሰዎችን አይደለም፣ ያስተባብራሉ የሚባሉት በጣም ጥቂት ሰዎች ናቸው። በጣም ጥቂት ከ10 የማይበልጡ ናቸው እንጂ አብዛኛው ሰራተኛ ደሞዝ እንደሚጨምርለት ይፈልጋል፣ ይጠይቃል። ጥያቄውም አግባብና ትክክል ነው። ግን በግዴታና የመንግስትን እጅ ጠምዞ ስራ አቁመን ይሄ ያለው አንድ አማራጭ ወደብ ዘግቶ መጠየቁን ነው ወይም ስራ ማቆሙን ነው እኛ ትክክል አይደለም የምንለው። ጥያቄውም ትክክል ስለሆነም እነሱ ያሉበት ኮሚቴ አዋቅረን ጥያቄው እየተሰራ ነው። ደሞዙን ለመስራት ለመንግስት ጥያቄ ለማቅረብ እየተሰራ ነው። እነሱም ኮሚቴ እዛ ውስጥ ነበሩ። ስለዚህ ሳጠቃልለው አንደኛ የሁሉም ጥያቄ ደሞዝ መጨመር ነው። ነገር ግን ጥቂቶቹ ከሚገባው በላይ ነገሮችን በማካረር ቅድም እንዳልኩትም ከደሞዝ ጥያቄ ያለፈ አይነት የሀገሪቷን የአየር ክልል አደጋ ላይ ነው የሚያሰኝ ዓለም እንደዛ እንዲል ተሳፋሪው እንደዛ እንደሚል እንዲል ጥረት ስላደረጉ ነው እኛ ትክክል አይደለም የምንለው።
እንግዲህ ኮሎኔል፣ ባለፈው ጊዜ ሲነግሩኝ ይህንን ችግር ለመወጣት የባለስልጣን መስሪያ ቤቶ ማድረግ የሚችለውን ሁሉ እንደሚያደርግ ገልጸውልኛል። እናንተን ጨምሮ ከሌሎች ክፍሎች ያሉ ጡረታ የወጡ ሰራተኞችን ጨምሮ ባለሙያዎችን፣ ሰልጣኞችን ጨምሮ አስፈላጊ ከሆነም በጊዜያዊነትም ቢሆን ከውጭም የአየር ትራፊክ ተቆጣጣሪዎችን በመቅጠርም ቢሆን የአየር ክልሉ እንዳይዘጋና አደጋ እንዳይፈጠር ለማድረግ ጥረት እያደረገ እንደሆነ መስሪያ ቤቶ ነግረውኛል። ባለፈው ጊዜ እነዚህ ሰዎችም ስራ ለቀናል አቁመናል ማለት መብታቸው እንደሆነ ገልጸዋል። እርስዎ ራስዎ እስራት መፍትሄ ነው ብለው ያምናሉ ወይ? በምንም ደረጃ ይሁን ለምንም ጉዳይ ይሁን ማሰር መፍትሄ ነው ብለው ያምናሉ? በዚህ ጊዜ ኮሎኔል፣
የኔ ማመን አለማመን ሳይሆን አንድ ሰው በሀገሩ ላይ እጅግ በከፋ መልኩ ህዝቡን የሚበድል ነገር ሲያደርግ በህግ መጠየቅ ያለ ነገር ነው፣ መጠየቅም አለበት።
በደል እኮ እንደማይደርስ እሱ አረጋግጠዋል እኮ ኮሎኔል። ችግር ጥፋት እንደማይደርስ በአየር ክልሉ ላይ በአየር እንቅስቃሴው ላይ በአየር ትራፊክ ላይ ምንም ችግር እንደማይደርስ እርሶ አረጋግጠዋል፣ ማንኛውንም እርምጃ እንደሚወስዱ።
አዎ፣ ማለት እነሱ ጥረዋል። ይሄ እኮ የሌሎች ሰዎች ጥረት ነው፣ ውጤት ነው። ምንም ችግር እንዳይደርስ ያደረጉት ሌሎች ሰዎች ናቸው። እነዚህኞቹ ግን በተለይም እነዚህ ጥቂት ሰዎች በጣም ጥረት አድርገዋል። ያየሰሱ አደጋ አለው ተብሎ ዓለም እንዲያገለው በአቪዬሽን አሰራር ላይ ከእንትኑ እንዲወጣ ከፍተኛ የራሳቸውን ጥረት አድርገዋል። የአየር ክልሉ ደህና እንዲሆን ሴፍ እንዲሆን ያደረጉት ሌሎች አካሎች ናቸው። ስለዚህ እኛ እያወራን ያለ ነው እኔ እየተናገርኩ ያለሁት የአየር ክልሉ አደጋ ላይ ነው ብለው ስለሚናገሩ በራሳቸው ሀገር ላይ ስለዘመቱ ሰዎች ነው።
ግን የአየር ክልሉ አደጋ ላይ ነው ብለው ቢናገሩ ኮሎኔል፣ እናንተ በተግባር ማሳየት ነው እያሳያችሁ ነው ያላችሁት፣ እንዳሉት የተለያዩ እርምጃዎችን በመውሰድ ማለት ነው።
ትክክል።
ማሰር መፍትሄ ነው ወይ?
ማንም ሰው በእኔ እምነት ላጠፋው ጥፋት መጠየቅ አለበት። ህግ ያለበት ሀገር ነው። የትም ሀገር ቢሆን የትም አይነት ሀገር ቢሆን ሰው አጥፍቶ የማይጠየቅ ከሆነ ሌሎቹም ወደ ጥፋቱ ተባባሪ ይሆናል።
አዎ ይገባኛል።
እንግዲህ ፓትራል የሚባለው ጉዳዩ እስኪጣራ ድረስ የበለጠ ጉዳት እንዳያደርሱ ግልጽ ነው። በየቀኑ እየጨመረ የሚሄድ ጉዳት ነው እየደረሰ የነበረው። በነገራችን ላይ እኛ በማድረጋችን ነገሩ እኛ በማስረዳታችን ነገሩ ቆመ እንጂ የተለያዩ የዚህ የዓለም አቀፍ አቪዬሽን የሚመለከታቸው አካሎች እጅግ የተለያየ ጥያቄዎች ነው የሚያቀርቡልን። የእኛን አየር ክልል አንሴፍ ነው ወይም ደህንነቱ ያልተጠበቀ
አይደለም ለማለት አስተሳሰብ እንዲኖር ለማድረግ ነው።
እንደዛ ለማለት ደህንነቱ የተጠበቀ አይደለም ለማለት ብዙ ሞክረዋል። ግን እኛ በማስረጃ ኦፕሬተሮች የመሰከሩትን ምስክርነት እያቀረብ እስካሁን ድረስ ግልጋሎቱን ያገኙ ኦፕሬተሮች የሰጡትን ቃል እየጠቀስ ያለውን ከራዳር በሳተላይት ያለውን ዳታ መልሰን ማሳየት እንደምንችል አረጋግጠን ለነሱ የተለያየ ደብዳቤ ጽፈናል። የተለያየ ለሚዲያ መግለጫ ሰጥተናል። ይሄ የሆነበት ምክንያት እነዚህ ሰዎች የአየር ክልሉ ደህንነቱ አልተጠበቀም ብሎ ሌሎቹ የአየር ክልሉ እንዳይጠቀሙ ለማድረግ ያደረጉት ጥረትን ለመከላከል ነው። ስለዚህ እነሱ የሚችሉትን አድርገዋል። ይሄ ጥፋት ነው፣ ወንጀል ነው። ስለዚህ በእያንዳንዳቸው በየጥፋታቸው ሌብል ሊጠየቁ ይገባል። አለበዛ በየቀኑ እየጨመሩ እንጂ እየቀነሱ አልሄዱም። ስራ ካቆሙ እስካሁን ድረስ በተለይም ጥቂቶቹ፣ ያው እኮ በግልጽ ፌስቡክ ላይ የሚታይ ነው፣ ያው የተለያየ ሚዲያ ላይ በግልጽ የሚታይ ነገር ነው። ስለዚህ እንዲህ አይነት ሰው ካልተጠየቀ ማን ነው የሚጠየቀው? ምን አይነት ጥፋት የሰራ ነው በሀገሩ ላይ የሚጠየቀው? ተጣርቶ ነፃ የሆነው ነፃ ይወጣል፣ እርግጠኛ ነኝ።
አዎ መቼም ይሄ
ነፃ ያልሆነው
መቼም ይሄ የህግ ጉዳይ ነው። አንድ ጊዜ ሰዎቹ በቁጥጥር ስር ከዋሉ በኋላ የህግ ጉዳይ ነው፣ ፍርድ ፊት ይቀርባሉ። ከዛ በኋላ የፍርድ አካሉ ነው የፍትህ አካሉ ነው ነፃ ናችሁ ነፃ አይደላችሁም የሚለው። እንደው ከአጠቃላይ ግንዛቤ ምን ለማለት ነው? የኢትዮጵያ የአየር ክልል ነፃ አይደለም ወይም ደህንነቱ የተጠበቀ አይደለም፣ የኢትዮጵያ እንደዚህ አይነት ነገር ጥሩ አይደለም፣ ይሄ ውሃ አትጠጡት ደህና አይደለም ብሎ አንድ ሰው ስላወራ ስንት እስኬ ድረስ ሊዛመት ይችላል? በእናንተ በኩል ጥረት እያደረጋችሁ ነው? የአየር ክልሉ እንዳይዘጋ ማድረግ የሚችሉትን ሁሉ እያደረጉ ነው? እንደ መስሪያ ቤቱ ኃላፊ ወይም እንደ ባለስልጣን መስሪያ ቤት በአጠቃላይ ግን እንደዚህ ነው እንደዚህ አይደለም ብሎ ስላወራ ስንት ሰው ማሰር ይቻላል? ስንት ሰው አስሮ ይዘለቃል? በስንትስ መስኮች እንደዚህ አይነት ንግግር ሊደረግ ይችላል ማለት ነው?
በመናገራቸው ብቻ አይደለም፣ ሰራተኞች ወደ ስራቸው እንዳይገቡም የመጨረሻውን ጥረት ነው ያደርጉት። ሰራተኞች ተመልሰው ብዙ ሰራተኞች እኮ እየተመለሱ ነበረ። ነገር ግን የመጨረሻውን ግፊት ነው የሚያደርጉት። የመጨረሻውን ማድረግ የሚገባቸውን ነገር ያደርጋሉ። ይሄ ራሱ ቅድም እንዳልኩት በሲቪል ሰርቪሱ ህግም ሌሎች ሰራተኞች ስራቸውን እንዳይሰሩ ማወቅ፣ ማገድ ወይም መቀስቀስ የተከለከለ ነው። በግልጽ ተጽፏል እኮ አዋጁ ላይ እና ከፍተኛ ጥፋት ነው ይላል። ከፍተኛ ጥፋት ነው ብሎ ያስቀምጠዋል። ስለዚህ በመናገራቸው ወይም ለሚዲያ በመጻፋቸው ወይም ለዓለም በማሳወቃቸው አይደለም፣ እሱ ብቻ አይደለም። ሌሎች ወደ ስራም እንዳይገቡ ከፍተኛ ጥረት አድርገዋል። ነገር ግን አንዳንዶቹ ሀገራችን በዚህም ሁኔታ እያለን ሀገራችን ትበደላለች ብለው ወደ ስራ የተመለሱ አሉ። ጥፋታችን ትክክል ጥፋት አጥፍተናል ብሎ ስለዚህ እኔ በእኔ እይታ አንድ ሰው በህጉ መሰረት መጠየቁ እኔ አግባብ ነው የምለው። በህጉ መሰረት ነው የተጠየቁት። በኋላም የህግ ጉዳይ ሆኖ ተጣርቶ የሚወሰደው እርምጃ ይወሰዳል። በከፍተኛ ደረጃ ነበረ ሌሎች እንዳይገቡ የሚታገሉት።
ከዛ ውጭስ አሁን መፍትሄው ምንድን ነው? ኮሎኔል፣ እጆ ላይ ያለ መፍትሄ ይሄ ነገር ሩቅ እንዳይሄድ ረጅም ርቀት እንዳይጓዝና የከፋ ሁኔታ እንዳይፈጠር ምንድን ነው ያለው መፍትሄ?
አንደኛ አብዛኞቹ ሰራተኞች ዛሬ ለመመለስ ፈቃደኛ መሆናቸውን ገልጸውልኛል። ለመስራ ቤቱ መጣው ነበር። ቀጣይም ብዙ ሰራተኞች ወደ ስራቸው እንደሚመለሱ አብዛኛው ሰራተኞች ወደ ስራ እንደሚመለሱ እርግጠኛ ነኝ። የመጀመሪያው ነገር ይሄ ነው። ሲመለሱ ግን የዚህ አይነት ላለመድከማቸው እርግጠኛ መሆን አለብን እኛ። የዚህ አይነት ነገር መድከም የለባቸው ማለት ስራ አቁሞ እንግዲህ ያው ግልጽ ለማድረግ ባቪሽን ኢንዱስትሪው ላይ የአየር ትራፊክ ተቆጣጣሪዎች በሌሉበት አየር ላይ ያሉ አይሮፕላኖች የመጋጨት እድላቸው ወይም አደጋ የመድረሱ በጣም ሰፊ ነው። ስለዚህ ሁልጊዜ እርግጠኛ መሆን አለብን የአየር ክልሉ ደህንነቱ የተጠበቀ መሆኑን። ሰራተኛው በፈለገ ጊዜ ስራ አቁሞ በቃ አቁም ያለው የሚልበት ሁኔታ የለም፣ መኖርም የለበትም። ከዚህ አኳያ እኔ አሁን ባለኝ ኢንፎርሜሽን ከሰዓት በኋላ ብዙ ሰራተኞችን ቢሮ ድረስ ማለት ስራ ሰዓት መውጫ ድረስ ላይ መጥተው ነበረ። ብዙ ተነጋግረናል ቁጭ ብለን። ትክክል አለመሆናቸውን ያምናሉ፣ ብዙዎቹ ያምናሉ። አሁን የምነግርህ ከ11 ሰዓት አካባቢ እኛ ጋር ስራ መውጫ 11 ሰዓት ነው። 11 ሰዓት ካለፈ ወዲያ መጥተው ቢሮ ቁጭ ብለን ብዙ ሰዓት ተነጋግረናል። ትክክል አለመሆናቸውን አብዛኞቹ ያምናሉ። አንደኛ ቅድም ያልኩት የአንዳንዶቹ ቅድም የሚያደርጉባቸው ግፊት እንዳይገቡ የሚያደርጉባቸው ጫና እንዳስቀራቸው በግልጽ ይናገራሉ። ይሄ ምንድነው የጓደኝነት መንፈስ አንዱ ላይ የሚያሳድረው። ሁለተኛም በግልጽ ማስፈራራትም እንዳለ ያው ተጨባጭ ማስረጃ የለንም እንጂ ማስፈራራት እንደነበረ የምንሰማው ነገር አለ። ከዚያ አኳያ እኔ ወደፊት እነዚህን ሙያተኞች ቁጭ ብሎ መምከር ያስፈልጋል። በእርግጥ እኔ መብታቸው አይጠበቅ አልልም፣ መብታቸው መጠበቅ አለበት። ግን አንድ መብት የሚባለው ሀገሪቷ ልትከፍል የምትችለውን ህጋዊ የሆነ ተጠምቶ መከፈል አለበት። ጥቅማቸውንም ሌሎችም ጥቅሞች ጥያቄ ቢኖሩ ተጠምቶ መመለስ አለበት። እኔ ጋ እዚህ ጋ ማናችንም አንድ ቀንም ትክክል አይደላችሁም ብለናቸው አናውቅም። ችግሩ ምንድን ነው? እኛ በምንጠይቀው መልኩ ካልተፈጸመ እናስገድዳለን የሚለው ነው። ሁለተኛ እኛ የምንለውን ካልፈጸማችሁ የተለያየ ስማታ ቅድም እንደተባለው የመልካም አስተዳደር እስቲ ምንድን ነው? አብረን ቁጭ ብለን ብዙ ጊዜ ተሰብስበናል፣ ብዙ ጊዜ ተጨቃጭቀናል፣ ብዙ ጊዜ ሀሳብ ተለዋውጠናል። አንድም ቀን እቺ የሚሏት የለም። ጥያቄዋ ገንዘብ ናት። ጥያቄዋ እቺ ካልመለሳችሁ የመልካም አስተዳደር ችግር አለ ነው ካለ ለምን ለእናንተ ሲሆን ይሄ ነው መልካም አስተዳደር ድርጅቱ ተብሎ በይፋ አይነገርም? ለእናንተም ቢሆን ለምን አንዷ እቺ ናት አትባልም? የለም እኛ እስከምናውቀው ድረስ የመልካም አስተዳደር ችግር ብዬ የሚወስደው በመብት የተቀመጠለትን ጉዳይ እንደ ሲጓደልበት የመልካም አስተዳደር ችግር ነው። ግዴታ ነው፣ የማሟላ ግዴታ አለበት። ሰው ከስራ ቀሪ ሆኖ ሰው ስራውን ሳይፈጽም ሲጠየቅ የመልካም አስተዳደር ችግር ነው ብሎ ካወራው ለእኔ ትክክል አይደለም። መጀመሪያ ደረጃ ግዴታውን ማዋጥቶ መብቱን ነው መውሰድ ያለበት።
መቼም በተለያዩ ምክንያቶች ችግሮች ይነሱና ዘላቂ መፍትሄ ወይም መሰረታዊ ችግሩ ጋር ሄዶ ያንን ሳይፈቱ ሲቀሩ ለጊዜው በተለያዩ ሁኔታዎች አለባብሰው በጊዜያዊ መፍትሄዎች ቢያልፉትም ከመሰረቱ ስለማይነቀል ያ ችግር ከመሰረቱ ስለማይፈታ ጊዜ እየጠበቀ ብልጭ ማለቱ መፈንዳቱ አይቀርም። ይሄንን ሁኔታ ለማስቀረትስ ምንድነው ሐሳቦ? ኮሎኔል፣ እንደዚህ አይነት አድማዎች እንደዚህ አይነት እንቅስቃሴዎች ባለፈው ጊዜ እርሶ እንደገለጹትም በአውሮፓም በአሜሪካም በተለያዩ የዓለም ክፍሎች ይካሄዳሉ፣ በተለያዩ የሲቪል አቪዬሽን እንቅስቃሴዎች ውስጥ ይታያሉ። ነገር ግን የሰለጠኑ ውይይቶች የሰለጠኑ ድርድሮች እየተደረጉ ሩቅ አይሄዱም። አብዛኞቹ ወዲያው ወደ ስራቸው ይመለሳሉ፣ መፍትሄ ይገኝላቸዋል። የሰለጠኑ ናቸው ንግግሮቹ፣ መፍትሄዎቹም በዛ ሁኔታ በዛ ደረጃ ችግሮች እንዲፈቱና መሰረታዊ መፍትሄ እንዲያገኙ ምንድን ነው መስሪያ ቤቶ የሚያደርገው? ኮሎኔል፣
ትክክለ ጥያቄ ነው። ጥያቄ አይነሳ ብሎ ማሰብ ትክክል አይደለም። ጥያቄ መነሳት አለበት። ጥያቄው ግን ሌላው አካል ሊፈጽመው የሚችለው መንግስትም ሆነ ፈጻሚው አካል ሊፈጽመው የሚችለውን አይነት ጥያቄ ነው የሚጠይቀው። የሰለጠነ የተባለው ትክክል ነው። አሁን የተጠየቀው ጥያቄ በኢትዮጵያ የደሞዝ አከፋፈል 1000% ካልከፈላችሁኝ ብሎ መጠየቅ እኔ የሰለጠነ ነው ብዬ አልወስደውም። ሌሎቹ የሚጠይቁትን እናያለን። ለምሳሌ ባለፈውም እንደገለጽኩት በዛ በጠቀስኩት ጊዜ የጠየቁት ጥያቄ በጣም በእኛ እምነት ዝም ብሎ ሚዛናዊ ነው ብዬ ነው የማስበው። ሁለተኛ ሁሉም ቢያንስ ለግማሽ ቀን ቢበዛ ለግማሽ ቀን ወይ ለአንድ ቀን ነው እንጂ እንዲህ ሳምንት ቤቱ ቁጭ ብሎ የአየር ክልሉን ዘግቶ ቁጭ ይላል የሚል እኔ በዓለም ላይ አልሰማሁም። ይሄ መጀመሪያው ናል አንዱ ያለመሰልጠን ችግሩ ይሄ ነው። ሌላው እዚህ እኛም መመለስ ያለብን የመንግስትም መመለስ ያለበት እንደ ጥያቄ አግባብ ነው። ጥያቄ ማለት የጠየቁትን ጥያቄ የደሞዝ ጥያቄ ነው። ሳጣና ብድግ ብዬ ስላቆሙ በቃ ከፍላችኋለሁ ዛሬ ብሎ ለሰጥ አይችልም። ከነ መፍትሄው ሚኒስትሮችም እኔም ሌሎችም አመራሮች ከነ መፍትሄው አቅርበን ለማዋየት ሞክረናል። ሚኒስትሮችም ለማዋየት ሞክረዋል። ግን ምንድነው እቺ ካልሆነች ዛሬውን ትቆማለች ለምን ሌላ አማራጭ የለም በሚል ስለዚህ ይሄም አለመሰልጠኑ የሰለጠነ አካሄድ አለመሆኑ ግልጽ ነው። ስለዚህ በቀጣይ አንደኛ መብትና ግዴታን በትክክል የሚያስቀምጥ የአሰራር ስርዓት መዘርጋት ያስፈልጋል። አንደኛ መብትህ ይሄ ነው ከዚህ ወደዚህ ነው። መንግስት የማይችለው ለምሳሌ አሁን ባየር ትራፊክ ተቆጣጣሪ አሁን እንዲጠይቁት አይነት ጥያቄ እኛ ከሌላው ሰራተኛ የተለየ እንዲህ መሆን አለብን የሚሉት ነገር አለ። መንግስት ይሄን ጥያቄ እንዴት ነው የሚያየው? በደንብ በጥናት መመለስ አለበት። ከሌላው ዓለም ልምድ መወሰድ አለበት። ስለዚህ ይሄ በህግ መቀመጥ አለበት። መፍትሄ ይሄ ነው ተብሎ ሁለተኛ ግዴታው መቀመጥ አለበት። ግዴታው የአየር ክልል መዝጋት ይቻላል አይቻልም መመለስ አለበት። አሁን የመዝጋት ያለ መዝጋት ነው እንጂ የስራ ማቆም አለ ማቆም አይደለም። ስራ ሲቆም ምን ሊፈጠር ይችላል የሚለው እንደኛ አይነት አለ ሀገር ውስጥ ይቻላል አይችልም በህግ መቀመጥ አለበት። ተጣጣይ ነው የማስበው። ሶስተኛው እንደዚህ አይነት ሲፈጠር በውይይት እንዴት እስከምን ድረስ መሄድ ይቻላል የሚባል ነገር በህግ መቀመጥ አለበት። ጠያቂው መላሹም ግልጽ የሚያውቀው ነገር መቀመጥ አለበት። አሁን አንዳንድ ጊዜ የሌላውን ሀገር ስሜት ወይም እንዲህ ተደርጓል በሚል ብቻ ዝም ብሎ መጥፎ ልምድን ብቻ ቀስሞ እዛ እንዲህ ስለተደረገ እዚህ ማድረግ አለብን የሚለው ነገር እንደ የሀገሩ ተጨባጭ ሁኔታ ስለሚለያይ አግባብ ነው ብዬ አልወስድም። ስለዚህ በእኔ እምነት አንደኛ ከሰራተኞቹ ጋር በቀጣይ ሰፊ ውይይት መደረግ አለበት። ቅድም እንዳልኩት እነዚህ ሙያተኞች እኔ ከመጣሁ ብቻ አይደለም የሚጠይቁት። ከዛ በፊት ሁለቴም ሶስቴም ያው የነበሩት ሰዎች እንግዲህ የሚታወቅ ታሪክ አለ። ሁልጊዜ ጥያቄው አንድ አይነት ረጅም ጊዜ የሚፈጅ ግን መልስ የሌለው አይነት ጥያቄ አለ። ሁልጊዜ እዚህ አይነት ነገር አለ።
አንደኛ የሚያስታውሱት
ነው ተብሎ መመለስ አለበት።
የሚያስታውሷቸው እርስዎ መፍትሄ ያላገኙ የቆዩ የሚሏቸው ጥያቄዎች ምንድን ናቸው? ከዚህ
የመጀመሪያው ጥያቄ አሁን የአየር ትራፊክ ተቆጣጣሪ የሚጠይቀው እኛ የተለየ ሙያ ስለሆነ እኛ ሊከፈለን የሚገባው ያው ጽሑፍ በጽሑፍ የሚያስቀመጡት ከበራሪ እኩል ነው የሚሉት ነገር አለ።
ያው ግን
አባሪ ማለት
ከካፕቴን
አባሪ እኩል ነው የሚከፈለው። ይሄ ይቻላል አይቻልም ነው አሁን አንዱ መመለስ ያለበት ይሄ ነው። እኛ ሀገር የስራ ሰዓት አይጠይቁም ብዙም ጥያቄ አይሆንም። እኛ ጋር አሁን ዝም ብሎ ተባለ እንጂ የመልካም አስተዳደር እንደዛ አይነት ጥያቄ አይደለም። ትልቁ የገንዘብ ጥያቄ ነው። ገንዘብ ሲጠየቅ ደግሞ ከበራሪ እኩል መሆን አለብን ወይም የተመጣጠነ መሆን አለብን ነው።
ግማሹን የሚል ጥያቄ በግልጽ አቅርበዋል። እነዚህ ቢያንስ ግማሹን የሚል ጥያቄ ማቅረባቸው ገልጸዋል።
ቢያንስ ግማሽ አይልም
የማህበሩ
በጣም የሆነው ይቆይ ይቅርታ እዙ ጋር ባነበው አሁንም ዛሬ ማጋጣሚ ዶክመንቱ እጄ ላይ አለ።
እሺ
ባነበው ፈቃደኛ ከሆንክ
እሺ ያንብቡልኝ።
ቢያንስ 1000% ደሞዝ ጭማሪ አሁን ባለም ደሞዝ ላይ እንዲጨመርልን በዓለም አቀፍ ደረጃ ለሙያው የሚገባን ጥቅማ ጥቅም ለምሳሌ ሰርስ አላዋንስ፣ ላይሰንስ ወይም ሬቲንግ አላዋንስ፣ ሜዲካል አላዋንስ ኤንድ ላንጉጅ ፕሮፌሽንስ አላዋንስ፣ ናይት ፕሪሚየም አላዋንስ እና ሌሎችም ጥቅማ ጥቅሞች ላይ አለመሸራረፍ ነው የሚለው። ካለምንም መሸራረፍ እንዲፈጸምልን እንጠይቃለን። ካለምንም መሸራረፍ 1000% ማለት ነው።
ሁሉም አበሎች የጤናም አበል የምሽት አበል እና የመሳሰሉት ማለት ናቸው።
አዎ ያለምንም መሸራረፍ እንዲከፈልን ይላል። ሌላው የመጨረሻው ስለሆነም ይልና ያው ላሳጥረው ብዬ ነው። ለዚህም አመት ተገቢ ምላሽ ያላገኘንባቸው ጥያቄዎች ትኩረት ተሰጥቷቸው በአንድ ወር ጊዜ ውስጥ እንዲመለሱልን እየጠየቅ ጥያቄዎቻችን መልስ የማያገኙ ከሆነ ለሚፈጠሩ ችግሮች ኃላፊነት የማንወስድ መሆንና የምንወደውን ስራችን በገዛ ፈቃዳችን ለመልቀቅ የምንገደድ መሆን እናሳውቃለን ይላል። ስለዚህ ስራ የመልቀቁም ሁኔታ ማንም አላስለቀቀም፣ በራሳቸው ፈቃድ የለቀቁት። ሁለተኛ ሌላ ምንም ሳይሆን ቢያንስ ሳይሆን በቀጥታ 1000% በያዝነው ደሞዝ ላይ መጨመር አለበት ነው ያሉት።
አዎ ከዚህ በፊት የማህበሩ ሊቀመንበር በሰጡን መግለጫ ምናልባት 1000% በቁጥር ደረጃ እናንተ ጋር ተቀምጦ ሊሆን ይችላል በንጽጽር ደረጃ እንደዚህ፣ ግን ያ 1000% ቢሆን ቢያንስ ካፕቴኑ ከሚያገኘው ደሞዝ ግማሹ ቢያንስ ይከፈለን። የዛን ያህል ባይሆንም ምንም እንኳን የዓለም ሲቪል አቪዬሽን ድርጅት አይካኦ የሚያዘው ከካፕቴን እኩል ቢሆንም እኛ ግን ያንን አንጠይቅም፣ ግማሹን ቢያንስ ይከፈለን ብለን ነው የምንጠይቀው ብለው ነበረ። ይሄ ልክ አይደለም?
እንግዲህ እሱን እናንተ ጋር ሲያቀርቡት እንደዛ ቀርቦ ሊሆን ይችላል። እኔ ግን ያነበብኩት አሁን ጽሑፉን የቀረበው ነው። ማንም አካል የቀረበለትን ነው እንጂ ከጀርባ ሰው ያሰበው ሊያውቅ አይችልም። ፍለፊት የቀረበው አሁን ያነበብኩት ነው።
አይ የለም፣ መቼም እርስዎ የአንድ ካፕቴን ደግሞ ስንት እንደሆነ ያውቃሉ። የአንድ የአየር ትራፊክ ተቆጣጣሪ ደሞዝ ስንት እንደሆነ ያውቃሉ። ያ የአየር ትራፊክ ተቆጣጣሪ ደሞዝ 1000% ደሞዝ ጭማሪ ጠይቃለሁኝ ሲል ያነጻጽሩታል ከዚህ ከካፕቴኑ ጋርና ይሄ ጥያቄያቸው ልክ ነው ወይ? አሁን እርሶ የሚሉትን ነገር ምስክር የሚሰጥ ነው ወይ? እርሶ ለሚሉት ነገር ለማለት ፈልጌ ነው።
እንግዲህ ይሄ በግል እይታ ሊሆን ይችላል፣ በግል አስተሳሰብ። እኔ በዓለም ላይ የዓለም አቀፉ ሲቪል አቪዬሽን ከሌ ይህን አል ደሞዝ ይክፈለው ብሎ አያስቀምጥም። ሪኮመንድ ነው የሚያደርገው።
ሀሳብ ያቀርባል
ማለት ሀሳብ ያቀርባል እንጂ ቢሆን ጥሩ ነው ብሎ ጥሩ ክፍያ እንዲከፈላቸው እንደሚያቀርብ ባለፈውም ተናግሬያለሁ። ጥሩ ክፍያ እንደሚከፈላቸው ነገር ግን አጠቃላይ ዓለም ላይ ባለው ሁኔታ ከ400,000 በላይ የፓይለት እጥረት እንዳለ የዓለም አቀፍ ሲቪል አቪዬሽኑ ይፋ አድርጓል። ከ400,000 በላይ ስለዚህ ያ እጥረት ባለበት የፓይለት ደሞዝ ወይም የፓይለት ተፈላጊነት የዛና ይጨምራል። ስለ አየር ትራፊክ ተቆጣጣሪ የዚህ አይነት ዳታ የለኝም ለማወዳደርም። እንግዲህ አንድ ሙያ የሚከፈለው መጠን ከፍ ዝቅ የሚለው አንደኛ ገበያ ላይ ባለው ተፈላጊነት፣ ሁለተኛ በሰውየው ላይ የሚያሳደረው ጫና፣ ኃላፊነቱ እንግዲህ እዚህ እንደሚባለው ስትረስ የሚሸከመው ኃላፊነት የመሳሰሉት ነው። ከዚህ አኳያ ከሌሎቹ ሙያዎች የተሻለ ክፍያ መከፈል አለበት። አሁን ከፓይለት እያነጻጸርኩ ለመናገር ትንሽ ይከብዳል። ለምን? ሌላው ሀገር ከፓይለት እያነጻጸረ ወይ የሚከፍለው የሚለውን እርግጠኛ ስላልሆንኩ ጥሩ ክፍያ እንደሚከፈላቸው ይገባኛል። ከዚህ አኳያ ከፓይለቱ ጋር እያወዳደሩ መናገሩ እኔ ለእኔ ከባድ ነው። ምክንያቱም እንደየሀገሩ ተጨባጭ ሁኔታ እንደየሀገሩ የመፈናቀል እና ሙያውን ለማፍራት የሚፈጀው ጊዜ የደሞዙን መጠን ይወስነዋል ብዬ አምናለሁ። ከዚህ አኳያ እኔ አሁን የማምነው ጥሩ ክፍያ ሊከፈላቸው ይገባል። ግን ተመጣጣኝ ሌሎች ሙያተኞችም አሉ፣ እዛ ጋር ሌሎች ሙያተኞችም በዚህ ደረጃ ይከፈለን የሚሉ ሙያተኞችም አሉ። ለምሳሌ ያህል በሁሉም ሀገር ኢንስፔክተሮች አሉ፣ ማለት አየር መንገዶችን የሚቆጣጠሩ ፓይለቶችን የሚቆጣጠሩ አይሮፕላኖቹን የሚቆጣጠሩ አካሎች አሉ። እነዚህ ሰዎች በቀላሉ የምታፈራቸው አይደሉም፣ ረጅም ጊዜ ወስደ የምታፈራቸው ናቸው። ከዋናው በዲግሪ ከተመረቁበት ወይም በሆነ ከሰለጠኑበት ሙያ ባሻገር የዓለም አቀፍ ሲቪል አቪዬሽን ሕግጋት አውቀው በአግባቡ የሚቆጣጠሩ አየር መንገዶችን ደህንነታቸው የተጠበቀ መሆኑን የሚቆጣጠሩ አካላት አሉ። ስለዚህ እነዚህም ጥሩ ክፍያ ነው የሚጠይቁት። ከዚህ አኳያ ይሄ ነው ብሎ ደሞዝ መናገር ትንሽ ለኔ ይከብደኛል።
እሺ፣ ለመሆኑ ከውጪ ቀጥራችኋል እንዴ? በዚህ አሁን ባለው ይሄ ችግር በተፈጠረበት ጊዜ ወይም በአጠቃላይ ከውጪ የቀጠራችሁት ባለሙያ አለ ኮሎኔል?
አዎ፣ ሞክረናል። መቅጠር ሳይሆን አንተን ያው ወደ ስራው እንዲገቡ። በነገራችን ላይ ይሄ ነገር አንድ ሰው ከስራው የተወሰነ ጊዜ ከቆየ ተለይቶ ከቆየ መሰልጠን አለበት። ማለት መሰልጠን ማለት ሪፍሬሽ ማድረግ አለበት። የተወሰነ የራሱን ከሁኔታው ጋር ማዛመድ አለበት። ከዚህ አኳያ እያዛመዱ ያሉ አሉ። እንግዲህ እንደ ሁኔታው ሰራተኛው ወደ ስራው የሚመለስ ከሆነ ከነዚህ ጋር የነበረን ነገር ይቋረጣል። እነዛ በስልጠና ላይ ያሉ አሉ፣ ወደ ስራ ቀጥታ የገቡ እስካሁን የሉ።
ስንት ናቸው ለመሆኑ እነዚህ በቁጥር ይታወቃሉ?
ግማሾቹን ወደ በቃ ሌላ ጊዜ እንጠራቸዋለን ብለን የሸኛ ናቸው አሉ። የተለያየ ቁጥር ነው ማለት ዛሬ ያለው ቁጥርና ትናንትና የነበረው አንድ አይደለም። በቃ አይተናቸው ብቃት ገና ስራው ላይ ሳናስገባ የዓለም አቀፍ ሲቪል አቪዬሽንም የዚህ አይነት ሬት ማድረግ አለብን ማየት አለብን ሰዎቹ ስናይ እነዚህ ቶሎ ሊይዙት አይችሉም ብለን የምናስባቸው መልሰናቸዋል። ትንሽ ቆይተው ይሰራሉ ወይም የተወሰነ ልምድ ብንሰጣቸው ይሰራሉ ብለን ያሰብናቸውን እያሰረጠናቸው ያሉ አሉ። ማለት ትሬንድ እየወሰዱ ያሉ አሉ። ፋሚላራይዝ ማድረግ አለባቸው ከኤርስፔሱ ጋር ከአጠቃላይ ከኛ አሰራር ጋር።
ስለ ክፍያ ተነጋግራችኋል?
እኛ አይደለም የምንቀጥረው። በነገራችን ላይ ባለፈው ለመግለጽ እንደሞከርኩት መንግስት በቀጥታ እንደዚህ አይነቶችን የመቅጠር በተለይም የሲቪል አቪዬሽኑ ምንም አይነት ማንዴት የለውም። ነገር ግን ብሔራዊ አየር መንገዱ 106 እና 107 አይሮፕላን መሬት ላይ አስቀምጦ ዝም ብሎ ስለማያይ በግዴታ ብሔራዊ አየር መንገዱ ነው እንግዲህ ያጥቶም እነዚህን ሰዎች ቀጥሮልን የሚያመጣው እንዴት እንደተናገሩ በምን እንደተናገሩ እርግጠኛ አይደለሁም። እሱ መናገር አልችልም። ሙያተኞቹ ግን ከመጡ ወዲያ የመመርመር አቅማቸውን የማየት የኛ ኃላፊነት ስለሆነ እስካሁን መሰንግዶ ሰው የአየር ትራፊክ ቁጥጥር ስራ የሰራ አንድም ሰው የለም። የኛው ሰዎች እየሰሩት ናቸው።
በዚህ አሁን ባነሱልኝ ጉዳይ ሌላ ጊዜ የማነሳው ጥያቄ አለ ኮሎኔል። በኢትዮጵያ አየር መንገድና በሲቪል አቪዬሽን ባለስልጣን መካከል ስላለው የአሰራርም ሆነ የእዝ እና ሌሎችም ጉዳዮች ማነሳቸው ጥያቄዎች አሉ። እንደው ሐሳቦ ውስጥ ብቻ ያኑሩልኝ ለጊዜው። ምንድነው ከዚህ ከኦፕሬተሩ ጋር የኢትዮጵያ ሲቪል አቪዬሽን ባለስልጣን ያለው የሥራም ይሁን የአስተዳደር ግንኙነት ጥያቄ ነው። ለዛሬ አይደለም መልስ የምፈልገው ለዚህ ጉዳይ። ሌላው ግን የሰራተኛ
በማንኛውም ዘመን ልሳለሁ።
እሺ አውቃለሁኝ ኮሎኔል፣ በጣም አመሰግናለሁኝ። ሌላው ግን አሁን ማንሳት የምፈልገው እነዚህ የአየር ትራፊክ ተቆጣጣሪ ባለሙያዎች በሙያ ማህበር የተደራጁ እንጂ የሰራተኛ ማህበር ያላቸው አይመስለኝም። እነዚህ አሁን በቁጥጥር ስር ዋሉ የተባሉትን ሰዎች የሙያ ማህበር ሰራተኞች ናቸው። ለመሆኑ ሲቪል አቪዬሽን ባለስልጣን ውስጥ በሰራተኛ ማህበር የመደራጀት መብት አለ?
ጥሩ ጥያቄ ነው። በሰራተኛ ማህበር የሚደራጀው የልማት ድርጅቶችና የመሳሰሉት ወይም ሌሎች የግል ተቋማት ጋር ያሉ ሰራተኞች ናቸው። በፐብሊክ ሰርቪስ ወይም በሲቪል ሰርቪስ ስር ያሉ ሰራተኞች በሲቪል ሰርቪስ ህጉ ነው የሚተዳደሩት። ስለዚህ ሊኖራቸው የሚችል የሙያ ማህበር ነው እንጂ የሰራተኛ ማህበር ሊኖራቸው አይችልም። ለምን? የራሱ የራሱ የመተዳደሪያ ደንብ ስላለው። ያኛው የራሱ ደንብ አለው፣ የአሰሪና ሰራተኛ ደንብን ይከተላል። ይሄኛው በአዋጅ ነው፣ በሲቪል ሰርቪስ አዋጅ ነው። ስለዚህ የሙያ ማህበር ሊያቋቁሙ ይችላሉ። የሰራተኛ ማህበር ብሎ የሚደራደር ኮሚቴ መርጦ ወይም ያን የሚያስተዳድሩ ሰዎች እንደዛ አይነት ነገር የለውም።
የሙያ ማህበር እንደ ሰራተኛ ማህበር ሊንቀሳቀስ ይችላል እንዴ?
አይችልም። ምክንያቱም የሚንቀሳቀስባቸው ሙያውን ለማስከበር ሙያው ጥቅማ ጥቅሞች እንዲያገኝ ሙያውን በተመለከተ ነው። በሰራተኝነቱ ብቻ ሳይሆን አሁን ለምሳሌ እኛ ጋር የሲኤንኤስ ይባላል፣ የኮሚኒኬሽን ናቪጌሽን ኤንድ ሰርቪላንስ የሚባል ክፍል አለ። ማለትም የረደር የኮሚኒኬሽን መሳሪያዎች ናቪጌሽን ግራውንድ ላይ መሬት ላይ ያሉ የተተከሉ መሳሪያዎችን አላርቃኑ ሲግናል የሚሰጡ ወይም ምልክት የሚሰጡ መሳሪያዎች አሉ። እነዚህን የሚጠግኑ ሙያተኞች የራሳቸው ማህበር አላቸው። እንደገና ኤአይኤስ የሚባል አለ። ማለትም ለአጠቃላይ ለአቪዬሽን ኢንዱስትሪ ፐብሊኬሽን ወይም ጽሁፎችን የሚያስተላልፉ ዳታችን የሚያስተላልፉ ክፍል አለ። ይሄ ክፍል የራሱ ማህበር አለው። ስለዚህ የተለያየ ማህበር አላቸው። የሙያ ማህበር ሙያውን ለማሳወቅ ለማሳደግ ሙያው ላይ ከተለያዩ ሀገሮች ጋር የሙያ ማሳደግ ስራ እየተገናኙ የሚሰሩ ስራ አለ። ያኛውም የማህበር ግን በጥቅም በምንም ለመከራከር ለመደራደር አሰሪና ሰራተኛ ሆኖ ለመደራደር። ይሄኛው ግን እኛ ያለንበት የሙያ ማህበሩ በሲቪል ሰርቪስ የተቀመጠውን ደሞዝ የሲቪል ሰርቪሱ በሚያስተዳድረው ህግ መሰረት የመቀበል እንጂ ተደራድሮ ደሞዙን ከፍ ዝቅ ማድረግ ነገር የለም። ግን ያው ደሞዝ ጥናት አጥንቶ ለመንግስት የማቅረብ መብት አለን እንደ መስሪያ ቤት።
መቼም ልክ ነው። ትንሽ ስፋት ያለው ጥያቄ ነው ይሄ፣ ይገባኛል። ምናልባት የእርሶም ስልጣን ላይሆን ይችላል ለዚህ ጥያቄ መልስ ለመስጠት። ምናልባት በሌሎች ውይይቶች ላይ ጋብዞት ይሆናል ይሄን ጥያቄ ለሲቪል ሰርቪስ መስሪያ ቤቱና ለባለሙያዎች፣ እንደዚሁም ከሰራተኛ ማህበራት ኮንፌዴሬሽን ወይም ከፌዴሬሽኖች ጋር የተወሰኑ ባለሙያዎች እና ባለስልጣናትን ጋብዤ። ለአሁን ግን አንድ ለመውጫ የሚሆን ጥያቄ ላንሳሎት። በቅርቡ ኦሮሚያ ውስጥ አንድ ወታደራዊ ሄሊኮፕተር መከስከሱና 18 ሰው መሞቱ ተገልጾ ነበረ። ይሄ መረጃ ደርሶታል?
አዎ፣ በደንብ ደርሶኛል፣ አውቃለሁ።
ባለፈው ሳምንት ውስጥ ነው ይሄ የሆነውና ግንኙነት አለው እንዴ ከነዚህ የአየር ትራፊክ ተቆጣጣሪ ባለሙያዎች ከሚሰሩት ስራ ጋር?
ምንም ግንኙነት የለውም።
ሌላው እናንተ የኢትዮጵያ ሲቪል አቪዬሽን ባለስልጣን ከወታደራዊ አቪዬሽን ጋር የሚያገናኛችሁ አሰራር አለ?
አለ።
በምንድን ነው የምትገናኙት?
ሁሉም ሀገር ላይ የሲቪል አቪዬሽን እና የሚሊተሪ አቪዬሽን ወይም በዓለም አቀፍ ሲቪል አቪዬሽንም ምንድን ነው ሲቪል ሚሊተሪ ኮኦርዲኔሽን የሚሉት ነገር አለ። ኮኦርዲኔት ሆኖ ነው ኤርስፔሱ ወይም የአየር ክልሉን ቁጥጥር የሚደረገው። የሚተላለፉ የወታደር አይሮፕላኖች ካሉ ኢንፎርሜሽን ይኖራል ለእነሱም። እያንዳንዱ የሲቪል አውሮፕላኖች እንቅስቃሴ ሪፖርት ማድረግ ግዴታ አለበት። ይሄ ሁሉም ዓለም ላይ ያለ አሰራር ነው። ሁሉም ዓለም ላይ
የአየር ትራፊክ ተቆጣጣሪ ባለሙያዎች ሲቪል አቪዬሽን የሚያሰራቸው እነዚህን ወታደራዊ በረራዎች እና ትራፊኮች የመከታተል ኃላፊነትም ይሁን ስልጣንም ይሁን ስራም ይሁን አላቸው
የላቸውም? የአየር ትራፊክ ራሱ የአየር ኃይሎች የትም ሀገር ሁሉም ሀገር የአየር ትራፊክ ተቆጣጣሪ የወታደራዊ አየር ትራፊክ ተቆጣጣሪዎች አሰልጥነው አላቸው። እሺ። የራሳቸውን አይሮፕላኖች ባፋቸው የአየር ትራፊክ ተቆጣጣሪዎች ይቆጣጠሯቸዋል። ነገር ግን ለሲቪሉ ኢንፎርሜሽን መስጠት፣ ሲቪሉም ለወታደሩ ኢንፎርሜሽን መስጠት ግዴታ ነው። ስለዚህ ነው ቅድም ሲቪል ሚሊተሪ ኮኦርዲኔሽን ያልኩት።
ስለዚህ አለ ማለት ነው ሌላ አካል
ኢንፎርሜሽን የመቀባበል እንጂ የአንዱን አይሮፕላን አያስተናግድም።
እና የሁለቱ ትራፊኮች ግጭት እንዳይፈጥሩ አየር ላይ ወይም በልምምድ ጊዜ ሊሆን ይችላል፣ በወታደራዊ ግዳጅ ጊዜ ሊሆን ይችላል፣ በማንኛውም የአየር እንቅስቃሴ ላይ ያ መጋጨት እንዳይፈጠር ሰዓት በሰዓት ደቂቃ በደቂቃ የሚሰራ አካል ነው ያ የአስተባባሪ አካል የሚሉኝ።
ኮኦርዲኔሽኑ አንደኛ በብዙ ሀገሮች ውስጥ በአንድ ታወር ወይም በአንድ የመቆጣጠሪያ ጣቢያ ውስጥ የሚሊተሪውም የሲቪሉም በአንድ ላይ የሚሰሩባቸው ብዙ ሀገሮች አሉ። አንድ ጣቢያ ውስጥ ቁጭ ብለው ያ የሚሊተሪውን ይቆጣጠራል፣ ይሄኛው የሲቪሉን ይቆጣጠራል። ያው መረጃ ይለዋወጣሉ ስክሪኑ ላይ ማለትም፣ ያው ሁሉም አንድ አይነት ስክሪኑ ላይ ያዩታል። ያው ሁሉም የሚጠቀሙት አንድ አይነት ሬዲዮ ኤሌክትሮኒክስ መሳሪያዎች ስለሆኑ ያዩታል። ስለዚህ ይህን ኮርዲኔት ያደርጉታል። በጦርነትም ይሁን በሰላም ጊዜ ሁሉም ሀገር ነው ይህን ስል እኛ ሀገር ብቻ ሳይሆን የትኛውም የሰለጠነውም ሀገር ቢሆን ይህን ኮርዲኔሽን አብረው ይሰራሉ። አንዳንዱ ወታደራዊ ተቆጣጣሪዎች በጦር ላይ አንድ አይነት አይሰሩም፣ አንድ ላይ አይሰሩም፣ ለብቻቸው የራሳቸው ቁጥጥር ይሆናል። ግን የኢንፎርሜሽን ልውውጡ ወይም የመረጃ ልውውጡ ይለዋወጡታል። ስለዚህ በቀላሉ ማስተባበር ወይም ኮርዲኔት ማድረግ ይቻላል ማለት ነው።
በኢትዮጵያ ሁኔታ ሁለቱም የአየር ትራፊክ ተቆጣጣሪዎች በአንድ ማማ ላይ ሆነው ይሰራሉ አብረው ጎን ለጎን ማለት ነው የሚሉኝ?
እኛ ጋር እንደዛ የለም። እኛ ጋር የወታደራዊ የራሱ መቆጣጠሪያ አለው፣ የእኛም የራሳችን መቆጣጠሪያ አለው። እኔ ያልኩት ሌላው ዓለም ላይ አንዳንዶቹ ሀገሮች ነው ያልኩት። አንዳንዶቹ ሀገሮች የሚሊቴሪዎች አሉ። እዛም በሰለጠኑት በጣም በሰለጠኑት ሀገሮችም የሚሊቴሪ በአንድ ዴስክ በአንድ ቤት ውስጥ የራሳቸውን ስክሪን ይዘው ለብቻ የሚቆጣጠሩበት ብዙ ቦታ አለ።
እሺ፣ መቼም እንደገና ይሄኛውም ጥያቄ ቢሆን እንደው ለመውጫ ያህል ነው ያነሳሁት። ምክንያቱም የዚህችን ሄሊኮፕተር መከስከስ ከእነዚህ ከአየር ትራፊክ ተቆጣጣሪ ባለሙያዎች የስራ ማቆም እንቅስቃሴም ጋር አያይዘው የሚናገሩ የተወሰኑ መረጃዎችን አይቼ ነበር አንዳንድ አካባቢዎች ላይ። በዚህ ምክንያት እርስዎ ግልጽ እንዲያደርጉልኝ ስለፈለግኩ ነው ያነሳሁት እና በዛ ሰበብ ነው ሌሎች የተነሱት። ለማንኛውም ኮሎኔል ወሰንየለ ሁነኛው በማንኛውም ሰዓት ሁልጊዜ ላሎት ዝግጁነት፣ ከስራ ሰዓት ውጪም ሆነ በስራ ሰዓት ላሎት ዝግጁነት ለመገናኛ ብዙሃንና ለህዝብ መረጃ ለመስጠት ያለኝን አድናቆት ልገልጽልዎት እወዳለሁኝ። በጣም እግዚአብሔር ይስጥልኝ። እንግዲህ ሁኔታውን ከሰሞኑም እየተመላለስኩኝ እጠይቆታለሁ ምን ላይ እንደሚደረስ። አመሰግናለሁ።
እኔም በጣም አመሰግናለሁ። ሁልጊዜ መረጃ ለመስጠት ዝግጁ ነው፣ ምክንያቱም የተደበቀ ነገር ምንም የለውም።
እግዚአብሔር ይስጥልኝ። ደህና ምሽት።
እሺ፣ አመሰግናለሁ።